Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋው ነኝ ጽዮን ግርማም፣ እዚህ ጋቢና ከጎኔ ቁጭ ብላለች።
ሰላም እንደምናመሻችሁ። ለዛሬ ምሽት ፕሮግራማችን የያዝናቸውን ፕሮግራሞች እናስተዋውቃችሁ።
ቂሊንጦ ማረሚያ ቤት የሚገኙ የእስረኛ ቤተሰቦች ታሳሪ ቤተሰቦቻቸው የት እንደሚገኙ ማወቅ እንዳልቻሉ ለአሜሪካ ድምፅ ገልጸዋል።
እሳቱ ሲቃጠል በእሳቱ መካከል እሳት በልቶ ይሁን ወይም ተኩስ ሲተኮስ ተኩስ ውስጥ ገብቶ ተመቶ ይሁን ሙቶ ሲሆን ቆስሎ ሲሆን በምን አውቃለሁ? ምንም እኮ ስጋቴ ይሄ በምን አይነት ሁኔታ ዝም ብሎ መቀመጥ አለ እንዴ? ልጅን ያህል ነገር እሳት እየነደደ ጥይት እየተተኮሰ ደህና ነው ደህና አይደለም ለማለት ምንድን ነው ማስረጃ?
የቀድሞ የሰማያዊ ፓርቲ ህዝብ ግንኙነት ዮናታን ተስፋዬ እናት ወይዘሮ ሙጭ ተካ ናቸው።
በዚህ የማረሚያ ቤት የእሳት አደጋ ቃጠሎ ያው አጠቃላይ 23 ታራሚዎች ህይወታቸው ያለፈበት ሁኔታ ነው ያለው።
የመንግስት ኮሚኒኬሽን ጽህፈት ቤት የሚዲያና የህዝብ ግንኙነት ዳይሬክተር የሆኑት አቶ መሐመድ ሰይድ የሰጡትን መግለጫ ይዘናል።
ቤተሰቦች በትላንትናው ዕለት ዝዋይ ሄዶ ጠይቋል። ሸዋሮቢት ሄዶ ጠይቋል። ቤተሰቦቻቸውን ለመጠየቅ ሞክሮ ነበር። ነገር ግን እዛ ሲደርሱ አልመጡም፣ አልደረሱም፣ እኛ እናቅም ነው የተባሉት እና አሁን ውጥረት ተፈጥሯል።
የኦሮሞ ፌዴራሊስት ኮንግረስ ምክትል ፕሬዚዳንት አቶ ሙላቱ ገመቹ በቅሊንጦ ታስረው የነበሩት አራቱ የኢፌኮ አመራር አባላትም ሆነ ሌሎች እስረኞች ወዴት እንደተወሰዱ ባለማወቅ ቤተሰብ ጭንቅ ላይ መሆኑን የተናገሩትን ያሰማናችሁ።
ሁሉንም ከዝግጅቶቻችን ታገኙታላችሁ።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
በድጋሚ እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ ዜናዎች ተመልሼ መጥቻለሁ። በቅዳሜ ዕለት በአዲስ አበባ ቂሊንጦ ማረሚያ ቤት ላይ በደረሰው የእሳት አደጋ ቃጠሎ የ23 እስረኞች ሕይወት ማለፉን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት አስታውቋል። ቂሊንጦ ማረሚያ ቤት የሚገኙ የእስረኛ ቤተሰቦች ግን ታሳሪ ቤተሰቦቻቸው የት እንደሚገኙ ማወቅ እንዳልቻሉና ሊጠይቁ በሄዱበት ወቅት እንግልት እየደረሰባቸው እንደሆነ ለአሜሪካ ድምጽ ተናግረዋል። በሌላ በኩል ነሐሴ 28 ቀን ቂሊንጦ በተባለው ማረሚያ ቤት በደረሰው የእሳት አደጋና በነበረው ተኩስ ምክንያት የደረሰውን ጉዳት ማወቅ እንዳልቻለ ቤተሰብ በእጅጉ ተጨንቋል ሲሉ የኦሮሞ ፌዴራሊስት ኮንግረስ ምክትል ፕሬዚዳንት ተናግረዋል። ታራሚዎቹ ከትላንት ጀምሮ የት እንዳሉ የሚያውቅ ቤተሰብ የለም ብለዋል። አድማጮች፣ የዚህን ዜና ዝርዝር አስከትለን ከዜናው በኋላ እናቀርብላችኋለን። ወደ ዓለም አቀፍ ዜና ስንሻገር ዓለም አቀፍ ተጽዕኖ እየተደረገባት ያለችው ደቡብ ሱዳን 4000 አባላትን ያቀፈ ክልላዊ የጥበቃ ኃይል እንዲመደብ ትላንት እሁድ ተስማምታለች። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ደቡብ ሱዳን ውስጥ 4000 ወታደሮች ያለው የጥበቃ ኃይል እንዲመደብ ባለፈው ወር አጽድቆ ነበር። የደቡብ ሱዳን ፕሬዝዳንት ሳልቫኪር ክልላዊ የጥበቃ ኃይል እንዲመደብ እንደማይፈልጉ በያዝነው ወር ቀደም ሲል ገልጸው ነበር። 15 አባላት ያሉት የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ተወካዮች በሀገሪቱ ከፍተኛ ባለስልጣኖች ላይ ተጽዕኖ ለማሳደር ጁባ ድረስ ከሄደ በኋላ ግን መሪዎቹ ተስማምተዋል ማለት ነው። የደቡብ ሱዳን የሽግግር ብሔራዊ አንድነት መንግስትና የጸጥታው ምክር ቤት አባላት ቅድሚያ ማግኘት ያለበት የሀገሪቱን ሕዝብ ደህንነት ጥበቃና ሰብአዊ አቅርቦት ጉዳይ መሆን እንዳለበት መስማማታቸውን ባወጡት የጋራ መግለጫ ገልጸዋል። የሕዝቡን ደህንነት ለማስጠበቅ በተሰጠው ውክልና መሰረት በደቡብ ሱዳን ያለው የተባበሩት መንግስታት ድርጅት ኃይል በነጻ እንዲንቀሳቀስ የደቡብ ሱዳን መንግስት ተስማምቷል። ወደ ጋቦን ምርጫ ስናልፍ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን እንደገና ከተመረጡት የጋቦን ፕሬዝዳንት አሊ ቦንጎና የተቃዋሚ ፓርቲ ተወዳዳሪ ጄም ፒንክ ጋር በስልክ ተነጋግረዋል። የምዕራብ አፍሪካዊቱ ሀገር ግጭት እንዲቆም ጥሪ አቅርበዋል። በሀገሪቱ ተቃውሞ የተነሳ ፕሬዝዳንት ቦንጎ እንደገና እንደተመረጡ ባለፈው ረቡዕ ከተገለጸ በኋላ ቦንጎ ተወዳዳሪያቸው ጄም ፒንክን ያሸነፉት 49.8% በ48.2% ድምጽ ነው። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
የእለቱ የመጀመሪያው ርዕሳችን ወደ ቂሊንጦ ያመራል። ቅዳሜ ዕለት በአዲስ አበባ ቂሊንጦ ማረሚያ ቤት ላይ በደረሰው የእሳት አደጋ ቃጠሎ 23 ሰዎች ሕይወት ማለፉን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት አስታውቋል። ቂሊንጦ ማረሚያ ቤት የሚገኙ የእስረኛ ቤተሰቦች ታሳሪ ቤተሰቦቻቸው የት እንደሚገኙ ማወቅ እንዳልቻሉና ሊጠይቁ በሄዱበት ወቅት እንግልት እየደረሰባቸው እንደሆነ ለአሜሪካ ድምጽ ገልጸዋል። ከነዚህ ታሳሪ ቤተሰቦች መካከል የቀድሞ የሰማያዊ ፓርቲ የህዝብ ግንኙነት የነበረው ዮናታን ተስፋዬ አሁን ቂሊንጦ በእስር ላይ ይገኛል። እናቱን ወይዘሮ ሙጪት ተካን ማምሻውን አነጋግሬያቸው ነበር። ወደ ቂሊንጦ ሄደው የልጃቸውን ጉዳይ አይተው እንደሆነ ጠይቄያቸው ነበር።
ምንም ያወቅነው ነገር የለም። ምንም ዛሬ ቢዜ ነበር ሽግግር ፈጥሬ ነው የመጣሁት። ምክንያቱም ዝዋይም ሄድኩኝ የለም አሉኝ፣ ጆሬም ሄድኩ የለም አሉኝ። እዚህም እስቲ ተቃጥሎ እንደሆነ የተቃጠለበት ሆስፒታል ገብቶ እንደሆነ ሆስፒታልን አሊያም ደግሞ ተመቶም እንደሆነ የገባበትን ሆስፒታል ነበር ብዬ ምናውቀው ነገር የለም። እጅ ቤት ብያለ ምሽንን ተነገርኩኝ። እዚህም እዛም ሄድን አጣነው። እዚህ ደግሞ ቁስለኛውንም የተመታውንም የሞተውንም ለማጥናት የትኛው ሆስፒታል እንሄድ? እኛ የት ነው ሀገራችን? አሁንም ቢሆን ሀገሬን ማወቅ እፈልጋለሁ። በየቦታው ሄጄ ካጣሁት የት ሀገር ነው ያለሁት? ይህን ተናግር ያለሁ ምንድን ነው ብት ብሎ ጎቶት ሲያደርገኝ ልቀቀኝ፣ አሁንም አገሬ የት ነው ልቀቀኝ ብዬ ስለው ለቀቀኝ። አንደኛ በእድሜም ቢሆን ክሱ በልጣለሁ።
የት ነው ይሄንን የጠየቃችሁት?
እዛው ቂሊንጦ።
ስንት ሰዓት ላይ ሄዳችሁ?
ከሶስት ሰዓት እስከ አምስት ሰዓት እዛው ነበር። ምንም ያገኘነው ነገር የለም፣ የምናየውን ነገር የለም። መኪና ማያል፣ ፍቅረኛ ማያል፣ በቃ ተንጣብተን ተንቋጥተን ተስፋ ስንቆርጥ ወደ ቤታችን መጡ።
ምንድን ነው ስጋቶት?
እሳቱ ሲቃጠል በእሳቱ መካከል እሳት ገብቶ ይሁን ወይም ተኩስ ሲተኮስ ተኩስ ውስጥ ገብቶ ተመቶ ይሁን ሙቶ ሲሆን ቆስሎ ሲሆን በምን አውቃለሁ? ምንም እኮ ስጋት ይሄ ነው። በምን አይነት ሁኔታ ዝም ብሎ መቀመጥ አለ እንዴ? ልጅን ያህል ነገር እሳት እየነደደ ጥይት እየተተኮሰ ደህና ነው ደህና አይደለም ለማለት ምንድን ነው ማስረጃ? ኔ ምንድን ነው ጋራንቴ?
በእለቱ ሊጠይቁ ሄደው ነበር ልጆትን?
አዎ ሄጃለሁኝ። ሶስት ሰዓት ተኩል ደርሻለሁ እዛ
ቂሊንጦ መግቢያው በር ድረስ ደርሰው ነበር?
አዎ ደርሻለሁኝ። ተኩሱ ሲተኮስ ራሴን ትንሽ መቆጣጠር አቅጣኝ የሮጥ ፍዴ ነበረ። ወታደሮቹ ይመለሱ፣ የት ይሄዳሉ፣ ምን ያደርጋሉ? ይመለሱና የሚሆነውን እንደ ሰው ይከታተሉ፣ ይሄ ስሜታዊ ሆኖ መሮጡ ራሶትን ይጎዳሉ ሲሉኝ እሺ ብዬ ተመለስኩኝ። እዛችሁም ይነድሃል፣ ጥይት ይተኮሳል፣ ሲበርድ ውጡ አሉኝ።
ወዴት ነበር የሮጡት እርሶ?
ወደዛ ወደ በሩ
ወደሚተኮስበት።
አዎ እንደው ቢገለኝ የሚገደለኝ እየሩጬ ነበር። ያው አባ ብለው መለሱኝ፣ ተመለሱ።
ከዛ በኋላ እንዴት ሆነ?
በቃ ዞር በሉ ሂዱ፣ ምንም ነገር የለም፣ የሞተም ሰው የለም፣ የተቃጠለም የለም፣ እሳት ነው የተነሳው፣ እሳት አደጋ እያጠፋው ነው፣ ዞር በሉ አሉ። ምንም ማረጋገጫ ስለሌለን ቤታችን መጣ።
መጀመሪያ ተኩስ ነው የተተኮሰው? እሳት ነው የነደደው? ምኑ ነው የቀደመው? እንግዲህ ቆሜ ነበር።
እኛ ሲነድ ነው የደረስነው። ሲነድ ጭሱ ሲትጎለጎል አንቃው ሲወጣ አይቻለሁ። ከዛ ትንሽ ቆይቶኝ አንድ ድረስ ተኩስ ወደ ላይ ሰው የሚመት አይነት ተኩስ ሳይሆን ወደ ላይ በጣም ተኩስ ነበር። በጣም ያንን ስሰማ ነው እኔ ወደፊት የሮጥኩት።
ያመለከታችሁበት ሌላ ቦታ አለ?
እኔ አላመለከቱም። ሌሎች አንድ ከሰው አራቶም አላውቅም። እኔ ልመና እግዚአብሔር ነው። እኔ አማኝ ነኝ። ባለቤቴ ቄስ ነው። ምን መነኩሴ የቄስ ልጅ ነኝ። ስለዚህ የኢትዮጵያ ሕዝብ ይረስልን። ልጆቻችን የትም አይቅሩ፣ ወንድሞቻችን የትም አይቅሩ፣ ወገኖቻችን የትም እና ህዝቡ ይድረስልን፣ ይድረስልን። ኢትዮጵያም እግዚአብሔር የሚታደጋት
እግዚአብሔር በጣም አርጌ ለምነዋለሁ። ልጅ ነው፣ አንድ ልጄ ነው። ስለዚህ የኢትዮጵያ ሕዝብ ይህን እያየ ዝም የሚል ከሆነ በጣም ነው ማዝነው። በጣም እኔ አንድ ልጄ ሙላት ማጣው ይኑርም አይኑርም አውቀው ነገር የለኝም። ስለዚህ የኢትዮጵያ ሕዝብ ወይ ድረስልኝ፣ እግዚአብሔርን እዛ ድረስልኝ ነው የምለው።
ግን አንድ ልጆት ነው
ሁለት ናቸው ልጆች፣ አንዷ ሴት አንዱ ወንድ ነው። የኢትዮጵያ ሕዝብ ይድረስልን። ወገን ለወገን ብሎ ነው፣ ለሕዝብ ብሎ ነው፣ ለራሴ ብሎ ያደረገው ነገር የለም። እና ይህ ሕዝብ እንዲህ አይነት ነገር ሲደረግ እንዴት ነው የአዲስ አበባ ሕዝብ ዝም ብሎ የሚያዩ? በጣም ነው ያዘንኩ። በጣም ማዝነ። እግዚአብሔር ይድረስልኝ። እኔ ወደ እግዚአብሔር ነው የምጮኸው። ምንም ወገንም የለኝም። አባትም እናትም ቀብር ያለው ብቻዬን ነው። ብቻዬን ያሳደግኳቸው ልጆች ናቸው። ከአባታቸው ጋር ነው ያሳደግኩት። እና እግዚአብሔር ይድረስልኝ ለእኔ ብቻ ሳይሆን ለኢትዮጵያ ሕዝብ ይድረስልን።
በዚህ እስር ቤት ከሚገኙት ሌላው ታዋቂ የኦፌኮ የኦሮሞ ፌዴራሊስት ኮንግረስ አመራር አባል አንዱ አቶ በቀለ ገርባ ናቸው። የአቶ በቀለ ገርባ ልጅ ወይዘሪት ቦንቱ በቀለን ማምሻውን አግኝቼ ዛሬ የደረሱበት ነገር ካለ ጠይቄያት ነበር።
ሞክረናል። ለምሳሌ ትላንትና የቂሊንጦ ማረሚያ ቤት አስተዳደር ወደ ዝዋይ ልከናቸዋል። ዝዋይ ሂዱና ፈልጉ ብለውናል። ለዛም ነው የመጣ ነው እና ቢሮ መግባት የምንችል ከሆነ አስገቡንና እንጠይቅ እናናግራቸው ብለን ነበር። እና ውጭ ጠብቁ፣ መግባት አትችሉም፣ ውጭ ጠብቁ አሉን። ውጭ ስንት ሰዓት ሙሉ ጠበቅን፣ ምንም መልስ ስላላገኘን ሄድን። ማንም ወጥቶ የሚያናግረን አካል የለም፣ ወይም እዚህ ናቸው የሚለን የለም። ሁሉም ማረሚያ ቤቶች ስንሄድ አንድ ሰውም አልመጣም፣ አንድ ሰው እዚህ የለም ይሉናል። እና የት ነው የሄዱት? ሆስፒታል ከሌሉ ማረሚያ ቤት ከሌሉ የት ነው ያሉት ሰዎቹ? ጥያቄያችን ይሄ ነው። እኛ አሁን እየጠየቅን ያለነው ነገር ይሄ ነው፣ ግን መልስ አላገኘንም። መልስ የሚሰጠን አካል የለም። እኔ አባቴን ሳላይ ሶስት ቀን መቆየት ለእኔ በጣም ከባድ ነገር ነው። ያውም በህይወት ይኑር አይኑር በማይታወቅበት በዚህ ጊዜ ማለት ነው። መንግስት ወይ በህይወት አለ አላለኝም፣ ወይ ሆስፒታል ነው አላለኝም፣ ወይ ማረሚያ ቤት ነው ሌላ ቦታ ነው ያለው አላለኝም። ስለዚህ በጣም ተጨንቄያለሁ። ቤተሰብ በሙሉ በጣም ተረብሿል። መንግስት ኃላፊነት የሚሰማው ከሆነ እነዚህ ሰዎች የህግ ታራሚ ናቸው አይደለ? ገና አልተፈረደባቸውም፣ ተጠርጣሪ ናቸው። ፍርድ ቤት ነው ገና ወንጀለኛ ናቸውም ወንጀለኛ አይደሉም የሚለው። መንግስት ኃላፊነት የሚሰማው ከሆነ ተጠያቂ ነኝ ነገም ብሎ የሚያስብ ከሆነ የሆነ ነገር ማሳወቅ አለበት። የሚያናግረን አካል የለም። ጭራሽ ወደ ማስፈራራት እና ወደ ዛቻ ነው የገቡት። መታሰር ትፈልጋላችሁ? ዞር በሉ፣ ትታሰራላችሁ ምናምን አይነት ነገር ነው የሚነገረን።
ሌላው በዚህ እስር ቤት የሚገኙት የኦፌኮ ዋና ጸሐፊ የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ አቶ ደጀኔ ጣፋ ናቸው። የአቶ ደጀኔ ጣፋን ባለቤት ወይዘሮ አሰለፈች ሙላትን በትላንትናው ዕለት አነጋግረናቸው ነበር። በዛሬው ዕለትም በድጋሚ ደውዬ ዛሬ ሄደው ጠይቀው እንደሆነ ጠይቄያቸው ነበር።
ወንጀለኛ ናቸው ብለው ሰብስበው ወስደዋል። መበርበሪያ ወረቀት እንኳን ሳይዙ ነው መጥተው የወሰዱት። ወንጀል ምርመራ ነው፣ ወንጀለኞች ናቸው ብለው መጥተው ወስደዋል። አሁንም ሁሉም ሰው የሚያቀልኝ በቃ በህይወት ካሉ ይስጡን፣ በቃ ያሳዩን። ዛሬም ነገም የምለምነው ገና አንድ ሳምንት ጠብቁ፣ ሮብ ብለው ነበር፣ አሁን ደግሞ ገና አንድ ሳምንት ጠብቁ፣ እስከ አርብ ጠብቁ ነው የሚሉት። በየት ሀገር ነው ሰው ጤነኛ ሰው ከቤት ወስዶ ተነስቶ አንድ ሳምንት ጠብቁ? ለምን አያሳዩንም? አይነግሩንም ያሉበት ሁኔታ። በህይወታቸው እንደወሰዷቸው እስከነ ህይወታቸው እንዲመልሱልን ነው የምጠይቀው። ይህንን ህዝቡም እንዲረዳኝ ነው። ዛሬ በእኔ የደረሰው ነገ ደግሞ በሌላ ሰው ላይ ይደርሳል። ይሄ ደግሞ የማይቀር ነው። ስለዚህ ይህንን ህዝቡ እንዲያቀልኝ ነው እኔ የምፈልገው።
የመኢአድ ማዕከላዊ ኮሚቴ አባል የሆኑት አቶ አሰጋ አሰፋ በዚሁ እስር ቤት እንደሚገኙና ልታገኛቸው እንዳልቻለች ልጃቸው ማምሻውን ገልጻልናለች።
ህይወት አሰጋ፣
ህይወት የት ነው ያለሽው አሁን?
እኔ አሁን አባቴ ቂሊንጦ ነው ታስሮ የነበረው። የእሳት አደጋ ደርሶ እስር ቤቱ እሱን ላይ መጥቼ ነው። የስራ ቦታዬ ወደ ቡሬ ነው ያለሁት፣ ምዕራብ ጎጃም።
ከምዕራብ ጎጃም ነው አዲስ አበባ የመጣሽው?
አዎ።
መቼ ነው የደረስሽው?
ትናንት ነው የገባሁት። ትናንትና ሂጄ ነበረ። ማገናኘት አይቻልም ብለው ታክሲ መግባት አይችልም ዝግ ነበረ። ዝዋይ ሂደዋል ይባላል። ዝዋይ ሰው ልኬ ነበረ። ዝዋይ የሉም ነው የሚባለው። ሸዋሮቢትም እንደዛው ነው። ከሶስት ቀን ከአራት ቀን በኋላ ያለውን ነገር እናመቻቻለን ብለው ነበር፣ ግን ምንም ነገር የለም እስካሁን። እና ዛሬም ተመልሼ ሂጄ ነበር ያለውን ነገር እንትን ለማለት በቃ መግባት አልቻልንም፣ ማግኘት አልቻልንም። አሁን ምን ማድረግ እንዳለብኝ ራሱ አላውቅም፣ ግራ ገብቶኛል። ቁርጣችንን እስከምናውቀው አሁን እኔ በቃ እኔ እንደው ሬሳም ከሆነ ሬሳችን እንስጡንና አልቅሶ መቅበርም ትልቅ ነገር ነው። እኔ በቃ እንድትነግሩልኝ የምፈልግ እሱን ብቻ ነው እኔ
በትላንትናው ዕለት ያነጋገርናቸው የእሳትና ድንገተኛ አደጋዎች መከላከልና መቆጣጠር ኤጀንሲ የእሳት አደጋ ማጥፊያ ሰራተኞች በቦታው ተገኝተው የአደጋ ጥሪ ደርሷቸው ከደረሱ በኋላ 7 ሰዓት የፈጀ ጥረት አድርገው እሳቱን መቆጣጠር መቻላቸውን ገልጸዋል። በዛሬው ዕለት መንግስት ከዛ ከቂሊንጦ ማረሚያ ቤት የ23 ታራሚዎች ህይወት ማለፉን ገልጿል።
ከትላንት በስቲያ ቅዳሜ በቂሊንጦ ማረሚያ ቤት የደረሰው የእሳት ቃጠሎን አስመልክቶ ከመንግስት ኮሚኒኬሽንስ ጽህፈት ቤት የሚዲያና የህዝብ ግንኙነት ዳይሬክተር የሆኑት አቶ መሐመድ ሰይድን እስክንድር ፍሬው በስልክ አነጋግሮ ነበር።
በጣም አመሰግናለሁ ስለ ጊዜዎት። አቶ መሐመድ ሰይድ በመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የሚዲያና ህዝብ ግንኙነት ዳይሬክተር ጄኔራል፣ ጠቅለል ካለ ጥያቄ ልነሳ። በቂሊንጦ ማረሚያ ቤት የተነሳውን የእሳት ቃጠሎ በተመለከተ፣ ቃጠሎ የተነሳው እንግዲህ ከትናንት በስቲያ ቅዳሜ ነው። እስካሁን ግልጽ ያለ መረጃ ሳይሰጥ ቆይቷል በመንግስት። ይህ ለምን ሆነ? አሁንስ ያለው መረጃ ምን ይመስላል? ቃጠሎውን በተመለከተ ምንድን ነው ያለውት መረጃ? ከዛ ልነሳ።
መረጃዎቹን በተመለከተ ያው ምርመራዎች እየተካሄዱ ነበር። የማጣራት ስራዎች በመካሄድ ላይ በመሆናቸው ጥርት ያለ መረጃ ነው ለህዝብ መድረስ ያለበት እና በዛ ደረጃ በእለቱም ሁኔታውን ለመግለጽ ተሞክሯል። ግን ያው ዝርዝር የሆነ መረጃ ከዛሬ ጀምሮ እየሰጠን ያለንበት ሁኔታ ነው ያለው። እንግዲህ በዚህ የማረሚያ ቤት የእሳት አደጋ ቃጠሎ ያው አጠቃላይ 23 ታራሚዎች ህይወታቸው ያለፈበት ሁኔታ ነው ያለው። እንግዲህ ከዚህ ጋር በተገናኘ አጠቃላይ ቃጠሎ ለመቆጣጠር የእሳት አደጋ መከላከል፣ ፖሊስ፣ የአካባቢው ህብረተሰብ በአጠቃላይ ሰፊ ርብርብ ነው የተካሄደው እና እነዚህ ርብርቦች ተካሄደው ነው በቁጥጥር ስር የዋለው። አጠቃላይ ያለው ይህን ይመስላል። 23 ነው።
የቆሰሉ ሰዎች ስንት ናቸው? ቁጥሩን በተመለከተ በጣም የተለያዩ መረጃዎች ናቸው እየተሰራጩ ያሉት በተለያዩ ማህበራዊ ድረገጾችም በሌሎች መገናኛዎችም እና ቁጥሩ ከዚህም በላይ ያሻቅባል የሚል ስጋት አለ ወይ? የቆሰሉ ሰዎች ስንት ናቸው?
ወደ 9 ታራሚዎችና ፖሊሶችን ጨምሮ የሕክምና እርዳታ ተደርጎላቸዋል። እንግዲህ ከዚህ ጋር በተገናኘ በውስጡ ያሉ ታራሚዎችም ወደ ሌሎች የፌዴራል ማረሚያ ቤቶችም እንዲዘዋወሩ የተደረገበት ሁኔታ ነው ያለው። በቀጣይም ይሄ ማረሚያ ቤት አስፈላጊ ጥገና ተደርጎለት ወደ ማረሚያ ቤቱ የሚመለሱበት ሁኔታ ነው ያለው። በዚህ ረገድ ያው የታራሚ ቤተሰብም በትዕግስት እንዲጠብቅ የምናሳስብበት ሁኔታ ነው ያለው።
እዚህ ላይ አቶ መሐመድ፣ ሙሉ በሙሉ ነው የተዛወሩት? ቂሊንጦ የነበሩት ታራሚዎች በሙሉ ወደ ሌሎች ማረሚያ ቤቶች ተዛውረዋል ማለት ነው? ወደ የትኞቹ ውስጥ ነው የተዛወሩት?
ወደ ፌዴራል ማረሚያ ቤቶች ነው የተዘዋወሩት። በቀጣይ አጠቃላይ ቃጠሎውን በተመለከተ ያው ምርመራ ይደረጋል። የማጣራት ስራዎችም በቀጣይ በጥልቅ የሚከናወኑበት ሁኔታ ነው ያለው። እንግዲህ ሂደቱን እያየን መረጃ ተደራሽ የምናደርግበት ሁኔታ ይኖራል።
እንግዲህ 23 ሰዎች ህይወታቸው አልፏል ብለውኛል በዚህ ቃጠሎ። ሙሉ በሙሉ 23ቱም ሰዎች በቃጠሎ ምክንያት ነው ህይወታቸው ያለፈው? ከእነዚህ ውስጥስ ምን ያህሉ ናቸው ታራሚዎች ከ23ቱ? ይህን ጥያቄ የማነሳው የተለያዩ ተቃዋሚ ፓርቲዎች በተለያየ መንገድ የተለያዩ ስጋቶቻቸውን እየገለጹ ይገኛሉ። ሊያመልጡ እየሞከሩ ነው በሚል ሰበብ በዛ በሚገኙ አባሎቻችን፣ አመራሮቻችን ላይ ጉዳት እንዳይደርስ እንሰጋለን ይላሉ እና ምንድን ነው የመሞታቸው ምክንያት? ከነዚህ ስንቶቹ ናቸው ታራሚዎች?
ከዚህ ጋር በተገናኘ እንግዲህ የቃጠሎው መንስኤ ያው እዛው በታራሚዎች በተነሳ የአመፅ ግርግር ጋር በተገናኘ ነው። እንግዲህ 23 ታራሚዎች ናቸው በደረሰኝ መረጃ ያመልጣሉ በሚል ምክንያት ተደርጎ የተቃዋሚ ፓርቲዎች ካነሱት ነጥብ ጋር በተገናኘ እንግዲህ መንግስታችንም የጸጥታ ኃይሉም ለዜጎቹ ኃላፊነት የሚሰማው ነው፣ በህግ የበላይነት ጥላ ስር የሚንቀሳቀስ ነው። እንደዚህ አይነት ድርጊቶች በምንም መልኩ የሚታሰቡ አይደሉም፣ በዚህ መልኩ ሊያስቡ አይገባም የሚል ነው ያለኝና አጠቃላይ ግን ቅድም ያልኩት 23 ታራሚዎች ናቸው ህይወታቸው ያለፈው በዚህ በቃጠሎ።
አቶ መሐመድ፣ እርስዎም እንደሚያውቁት የቂሊንጦ ማረሚያ ቤት የተቃዋሚ ፓርቲ መሪዎችና ሌሎችም ታዋቂ ሰዎች የታሰሩበት ማረሚያ ቤት ነው። ደረሰ በተባለው ቃጠሎ ምክንያት ከሞቱት ሰዎች መካከል እነዚህ የተቃዋሚ ፓርቲ መሪዎችና አመራሮች ይገኙበታል?
ያም ጥቅል አጠቃላይ የደረሰኝ በዚህ በቅዳሜ ዕለት በተከሰተው ቃጠሎ አጠቃላይ 23 መሆናቸው ነው እስካሁን በደረሰኝ መረጃ።
የሟቾቹ ማንነት ገና
እኔ አሁን በዛ ደረጃ መረጃው አልደረሰኝም። አሁን በእጅ ያለው መረጃ አጠቃላይ 23 ታራሚዎች መሆናቸውን ነው የሚያሳየኝ።
አንዳንዶቹ የታፋሪዎቹ ቤተሰቦች መረጃ ማግኘት እንኳን ያልቻልንበት ሁኔታ ነበር። መንግስት እኛን የማረጋጋትና የመርዳት የመደገፍ ኃላፊነት ነበረበት በዚህ ወቅት የሚል ቅሬታ ያሰሙ ይገኛሉ። አንዳንዶቹ እንዳሉትም ከቂሊንጦ ቃሊቲ ከዚያም ከአዲስ አበባ ወጭ ዘዋይና ሌሎች ማረሚያ ቤቶችና ሆስፒታሎች በመዛወር የቤተሰቦቻቸውን ደህንነት ለማወቅ ሲጥሩ እንደነበር ተናግረዋል። እና ተንገላታን መረጃ አልተፈጠንም የቤተሰቦቻችን ማንነት ማወቅ አልቻልንም የሚሉ ቅሬታዎች እየቀረቡ ነው። ከዚህ አንጻር ምንድነው የእርስዎ ምላሽ አቶ ማመት?
በእለቱ መረጃውን ለማድረስ ከፍተኛ ጥረት ተደርጎ የደረሰውን መረጃ ተደራሽ ለማድረግ የሞከርንበት ሁኔታ ነው የነበረው። የዚህ የእሳት አደጋ የጸጥታ ኃይሉ የአካባቢው ህብረተሰብ እንዲሁም የሚመለከታቸው የመንግስት አካላት በሙሉ ርብርባቸው የነበረው በታራሚዎች ላይ እዛ ባለው ህብረተሰብ ክፍሎች ላይ አንደኛ ቃጠሎ እንዳይስፋፋ፣ ታራሚዎች ላይ የከፋ አደጋ እንዳይደርስ፣ የሞትም የሆነ የቁስለት አደጋ እንዳይደርስ እና እሳቱን ለማጥፋት ከፍተኛ ርብርብ ላይ ነው የነበረው እና በዚህ ረገድ የታራሚ ቤተሰቦችን ላለማስተናገድ በሚል ሳይሆን ቃጠሎውን በቁጥጥር ስር ለማዋል እና የከፋ አደጋ እንዳያደርስ በነበረው ርብርብ ነው። አሁን ፈጥነን ይኸው መረጃ ተደራሽ እያደረግን ያለንበት ሁኔታ ነው ያለው። በቀጣይም የታራሚ ቤተሰቦችም በትዕግስት እንዲጠብቁና ተባባሪ ሆነው ልክ እንደተለመደው ከጸጥታ ኃይሉና ከመንግስት ጋር በጋራ እንዲሰሩ ነው ማሳስበው።
ቀደም ሲል ወደ አነሳው ጥያቄ ልመልሰውትና በዚያ ማረሚያ ቤት ውስጥ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ፣ የመላው ኢትዮጵያ አንድነት ድርጅት የቀድሞ ዋና ጸሐፊ አቶ ተስፋዬ ታሪኩና ሌሎችም የፖለቲካ መሪዎች ይገኛሉ። በእነዚህ ቢያንስ ስማቸው በተለያዩ መገናኛ ብዙሃን በሚጠቀሰው የፖለቲካ መሪዎች ላይ ጉዳት እንዳልደረሰባቸው ማረጋገጫ መስጠት ይቻላል?
ይህንን መረጃ እየሰጠሁ ባለበት በዚህ ጊዜ ውስጥ ለጥቅል የደረሰኝ መረጃ አጠቃላይ 23 ነው የሚል ነው። 9 ታራሚዎችና ፖሊሶች ላይ ደግሞ እንደዚሁ ሕክምና የሚያስፈልጋቸው ሆኖ በመገኘቱ ሕክምና እንዲያገኙ የተደረገበት ሁኔታ ነው ያለው። ጥቅል የሆነ መረጃ ነው አጠቃላይ የደረሰኝ።
ይህ እንግዲህ የመጀመሪያው የማረቢያ ቤት ቃጠሎ አይደለም አቶ መሐመድ። ከዚህ ቀደም ብሎ በአምቦ፣ በደብረ ታቦር፣ በጎንደር ተመሳሳይ ቃጠሎች መድረሳቸው ተዘግቧል። በዚህ ላይ ምን ይላሉ? መንግስት የታራሚዎችን ደህንነት ከመጠበቅ አንጻር ኃላፊነቱን እየተወጣ አይደለም የሚሉ ትችቶችም እየተዘነዘሩ ነው።
እንግዲህ ቅድም እንዳልኩህ አሁን ቂሊንጦ ላይ የደረሰው ቅድም አንተም የጠቃቀስካቸው ነጥቦች አሉ። ያው በቀጣይ የማጣራትና የምርመራ ስራዎች እየተከናወኑ ያለበት መንስኤው ምንድን ነው፣ እንዴት ሊፈጠር ቻለ፣ የመሳሰሉ ጥልቅ የሆኑ ምርመራዎችን የሚያስፈልግ ነው የሚሆነው እና በዚህ ረገድ ከማጣራቱ ከምርመራው በኋላ መረጃ ብንለዋወጥ የተሻለ ነው የሚል ስላለኝ ነው።
የመጨረሻ ጥያቄ አደርገዋለሁ አቶ መሐመድ፣ የሟቾቹ ማንነት ለቤተሰቦቻቸው የሚገለጸውና መረጃው የሚሰጠው መቼ ነው? የቆሰሉትም ሆነ አሁን ህይወታቸው እንዳለፈ የተገለጸው የ23ቱ ታራሚዎች ማንነት ማለት ነው።
ያው አሁን ከስር ከስር አጠቃላይ መረጃዎችን እየሰጠን ያለ ነው። ከቅዳሜ ጀምሮ ዛሬ ሰኞ ነው። ቅድም ልክ እንደገለጽኩልህ የምርመራና የማጣራት ስራዎች እየተከናወኑ ነው ያሉት። ከዚህ ውጤት በመነሳት ደግሞ በቀጣይ ሌሎች ተጨማሪ የሆኑ መረጃዎችን እየሰጠን መረጃ እየተለዋወጠን እንቀጥላለን ማለት ነው።
አቶ መሐመድ ሰይድ በመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የህዝብና ሚዲያ ግንኙነት ዳይሬክተር ጄኔራል፣ ለአሁኑ አመሰግናለሁ። እንግዲህ ቀጣይ መረጃዎችንም በተመለከተ ሰፋ ያለ ቃለ ምልልስ እንደምናደርግ ተስፋ አደርጋለሁ። አመሰግናለሁ ስለ ጊዜዎት። ለዛሬ
አመሰግናለሁ።
በዚህ በቂሊንጦ በተነሳው እሳት ጉዳይና በእስረኞች ጉዳይ ላይ እዚህ እየዘገብን ነው የምንገኘው። ብዙ አድማጮቻችን በቪኦኤ አማሃሪክ ፌስቡክ ላይ አስተያየቶቻችሁን እያደረሳችሁን ነው፣ እየተከታተላችሁንም ያላችሁ እንዲሁ አስተያየቶቻችሁን አድርሱን። እንደውም ከተሰጠን አስተያየት መካከል ወርቅነህ ደጋጋ በጣም ያሳዝናል ብሏል። አለም ሽፈራው እግዚአብሔር አረ በቃ ይበለን በማለት ጽፏል። ጽዮን አንቺ ጋለ
እያየሁት ነው። እዚህም ግን የኔትወርክ ችግር ስላለ የሚሰጡትን ኮመንቶች በሙሉ ማየት አልቻልንም። አስተያየቶቹን ግን እንዳየሁት አብዛኞቹ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ህዝብ ግንኙነት ኃላፊ የጠቀሱትን የ23 ቁጥር የሟቾቹን ቁጥር በሚመለከት ሁሉ ጥርጣሬ እንዳላቸው የተለያዩ አድማጮች እየገለጹ ነው። እኛ እንግዲህ እሳቸው ያሉትን ነው እዚህ ማምጣት የምንችለው። ተጨማሪ መረጃ ካለ እየተከታተልን ለማድረስ ቃል እንገባለን።
እሺ፣ ወደሚቀጥለው
ዘገባችን እንለፍ። ነሐሴ 28 ቀን 2008 ዓ.ም ቅሊንጦ በተባለው ማረሚያ ቤት በደረሰው የእሳት አደጋና በነበረው ተኩስ ምክንያት የደረሰውን ጉዳት ማወቅ እንዳልተቻለ ቤተሰብ በእጅጉ ተጨንቋል ሲሉ የኦሮሞ ፌዴራሊስት ኮንግረስ ምክትል ፕሬዝዳንት ተናግረዋል። ታራሚዎቹ ከትላንት ጀምሮ የት እንዳሉ ቤተሰብ እንደማያውቅም ገልጸዋል። ይህ ከፍተኛ የአስተዳደር በደል ነው ሲሉም አማረዋል። መለስካቸው አማሃ ዝርዝር አለው።
የኦሮሞ ፌዴራሊስት ኮንግረስ ምክትል ፕሬዚዳንት አቶ ሙላቱ ገመቹ ዛሬ ረፋዱ ላይ ለቪኦኤ በሰጡት ቃለ ምልልስ እንዳስታወቁት ከትናንት ጀምሮ ቅሊንጦ ታስረው የነበሩት አራቱ የኦፌኮ አመራር አባላትም ሆኑ ሌሎች እስረኞች በማረሚያ ቤቱ እንደማይገኙ ለቤተሰብ አባላት ተነግረዋል። ወደ ቢሾፍቱ ደብረ ዘይት ከሚወስደው ዋና መንገድ ወደ ሰሜን ምስራቅ ማለትም ወደ ቅሊንጦ ማረሚያ ቤት የሚወስደው መንገድ በጸጥታ ኃይሎች ተዘግቷል። ከፖሊስ አባላት ተነገረ እንዳሉት ከሆነ ታራሚዎቹ ወደ ሸዋ ሮቢትና ወደ ዝዋይ ወይም ባቱ ማረሚያ ቤቶች ተወስደዋል።
በአጠቃላይ እንደምንረዳው ከሆነ በዛ በቅሊንጦ ማረሚያ ውስጥ የሚገኙ ታራሚዎች ከ3000 በላይ ናቸው። እነዚህ አንድም ሳይቀር ወደዚህ ወደ ማረሚያ ቤቶች አካባቢ እንደሄዱ ነው የተነገረው። ለቤተሰቦች ነው የተነገረው። ስለዚህ ይህንን እንደሰማን ቤተሰቦች በትላንትናው ዕለት ዝዋይ ሄዶ ጠይቋል፣ ሸዋሮቢት ሄዶ ጠይቋል። ቤተሰቦቻቸውን ለመጠየቅ ሞክሮ ነበር። ነገር ግን እዛ ሲደርሱ አልመጡም፣ አልደረሱም፣ እኛ እናቅም ነው የተባሉት እና አሁን ውጥረት ተፈጥሯል በቤተሰቦች አካባቢ። በዚህ በሶሻል ሚዲያ ላይ እንደሚተላለፈው በህይወት የሌሉ ሰዎች ቁጥሩ ከፍ ያለ ነው። ወሬ በየቦታው ስለተሰራጨ የህግ ታራሚዎቹ በየቦታው ባሉት ማረሚያ ቤቶች ውስጥ በምን ሁኔታ እንዳሉ ማን እንደሞተ እንዴት እንደሆነ እስካሁን ድረስ ማወቅ አልተቻለም።
አቶ ሙላቱ አክለውም ቅዳሜ በመንግስት መገናኛ ብዙሃን በቅሊንጦ በተፈጠረው አደጋ ማንነቱ ያልታወቀ አንድ ሰው መሞቱንና 6 ሰዎች ቆስለዋል ከመባሉ በስተቀር አንድም ዘርዘር ያለ መረጃ ለህዝብ አለመነገሩ እርሳቸውንም ሆነ የእስረኛውን ቤተሰብ አባላት በእጅጉ አስጨንቀዋል ብለዋል። በተለይም ይላሉ በዚህ ማረሚያ ቤት አያሌ ኦሮሞዎች ታስረው ስለሚገኙ የአደጋው ሰለባዎች ሊሆኑ እንደሚችሉ አበክረው ገልጸዋል። ተጠያቂነት አለብኝ የሚል መንግስትም ለዚህ የህዝብ ጥያቄ ተገቢውን ምላሽ መስጠት ነበረበት። ይህ አለመደረጉ ከፍተኛ የአስተዳደር በደለው ብለዋል።
ብዙ የኢትዮጵያ ህዝብ በአሁኑ ጊዜ ሁኔታውን ለማወቅ እየጓጓ ነው። እነዚህ ሰዎች ሞተዋል? በህይወት አሉ? ያረጋገጣችሁት ነገር አለ ወይ? ምንድን ነው እየሆነ ያለው እያሉን ነው። መንግስት ግን ችላ ብሎታል። አደጋውን እንዴት እንደተነሳ፣ ምን እንደተደረገ፣ ምን ጉዳት እንደደረሰ ለኢትዮጵያ ህዝብ መገለጽ ይኖርበታል። በተለይ የኦሮሞ ህዝብ ይህንን በከፍተኛ ደረጃ በጉጉት የሚጠብቁ ጉዳይ ስለሆነ መንግስት አሁንም በአፋጣኝ ለቤተሰቦቹ የታራሚዎቹን ቦታ የት ቦታ እንደሄዱ በግልጽ ሊነገራቸው ይገባል። ይሄ ካልተነገረ በአገሪቷ ውስጥ ችግር፣ ውጥረት ይፈጠራል። እንዲህ አይነቱን ነገር እኛ ምንድን ነው ብንለው ከመልካም አስተዳደር እጦት ነው የምንለው። እንዲህ አይነቱን ነገር ለህዝብ አለመግለጽ ማለት ከፍተኛ የአስተዳደር በደል ነው ማለት ነው።
መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። ከዛ በፊት ግን መስታወት ትንሽ ደቂቃ ስላለን አዲስ እኛንን ደራሽ የሚል ቤቲጂ እሱ ባለው ሳሚዳንና ዳዊት ጽጌ ሆነው በጋራ ያወጡት አንድ ዘፈን አለ። እሱን ጋብዘናቸው ለምን አንሰናበትም?
አዎ እንሰናበት፣ በእሱ ሙዚቃ እንሰናበታችኋለን። እንግዲህ በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነውን የመስታወት አድራጋውና
ጽዮን ግርማንን። ዝግጅታችንን ሲያቀርብልን የቆየው ሲያቀናብርልን ደግሞ የቆየው ሞክቢል ያቤሮ ነው። ጉዟችሁ የሰመረ ይሁን እያልን እንሰናበታለን።
መልካም ምሽት። ነገው ጉዞ እንገናኝ። ሙዚቃውን ተጋበዙልን።
ዳሩ ምንድነው የህይወት ሁሉ መኖር ካልቻለ አንዱ ለሁሉ ጥንትም ከድሮ የመጣ እውነት መተባበር ነው የእኛ ማንነት ሰው በደግነቱ ቁራሽ እንጀራ ለሌለው ቤቱ መኖር ነው ያገር ሰው ባህል
ቱ አንዱ ሲሞት ነው ያን ጊዜ ሞቱ